ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። አድማጮቻችን ዛሬ ረቡዕ መስከረም 28 ቀን 2012 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። ዝግጅታችንን በዜና እንጀምራለን። በማስከተልም ዘረኞች ለህዝብና አገር ጠንቀናቸው በሚል ርዕስ ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበውን የዕለቱን ሀተታ እናስከትላለን። ከዚያም በማክሰኞ ምሽት የጀመርነውን የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ከፍተኛ አመራር ኮሚቴ አባላት ከፍኖተ ርዕይ ጋር ያደረጉትን ቃለ ምልልስ ሁለተኛ ክፍል አሰምተን የመጀመሪያው ክፍል ዝግጅታችን ይጠናቀቃል። በቅድሚያ ዜና። ባለፈው ሰሞን በተለያዩ የኢትዮጵያ ክፍሎች በተከታታይ የጣለው ዝናብ ባስከተለው ጎርፍ በርካታ ሰዎች ከቤት ንብረታቸው መፈናቀላቸውን ከተገኙ መረጃዎች መረዳት ተችሏል። በጋምቤላ የባሮ ወንዝ ሞልቶ ባስከተለው ጎርፍ በጋምቤላ ከተማ 1400 ሰዎች ከቤታቸው የተፈናቀሉ መሆናቸው ታውቋል። የተፈናቃዮቹ ቤቶች ሙሉ በሙሉ የፈረሱ በመሆናቸውም በላይ ንብረቶቻቸው ወድመዋል። በኦጋዴን አካባቢም በቀላፎ በሙስታሂልና በቢርካን ወረዳዎች የጣለው ከባድ ዝናብ ባስከተለው ጎርፍ 13710 ሰዎች ጉዳት የደረሰባቸው ሲሆን 850 ቤተሰቦች ደግሞ ከቤት ንብረታቸው ተፈናቅለዋል። የብዙዎቹ ቤቶች መውደማቸው በ1041 ሄክታር ላይ የሚገኝ ሰብል በጎርፍ መወሰዱና 987 የቀንድ ከብቶች መሞታቸውንም ከስፍራው ከተገኘ መረጃ ለማወቅ ተችሏል። የሸበሌ ወንዝ ከልክ በላይ በመሙላቱ በታችኛው ሸበሌ አካባቢ የሚኖሩ ዜጎች የጎርፍ መጥለቅለቅ ያጋጥማቸዋል ተብሎ ተፈርቷል። በአዲስ አበባ ዙሪያ ለልማት ሲባል ከቦታቸው የተነሱ አርሶ አደሮች የ28 ጋራ መኖሪያ ቤቶች የተሰጣቸው መሆኑን የአዲስ አበባ የልማት ኮርፖሬሽን ገልጿል። ለአርሶ አደሮቹ የመኖሪያ ቤቶች እንዲሰጥ የተወሰነው ባለፈው ዓመት ታህሳስ ወር መሆኑንና ውሳኔው በግንቦት 2011 ተግባራዊ እንደተደረገም ተገልጿል። ምን ያህል አርሶ አደሮች የመኖሪያ ቤቶች እንደተሰጣቸው ለመናገር የኮርፖሬሽኑ ኃላፊዎች መግለጽ ፈቃደኛ ባይሆኑም 22915 ግለሰቦች የጋራ መኖሪያ ቤቶች እንደተሰጣቸው አንድ የዜና ተቋም ዘግቧል። ለአርሶ አደሮቹ ቀደም ብሎ ካሳ አልተከፈላቸውም ነበር ወይ ለሚለው ጥያቄ ኃላፊዎቹ ለመመለስ ፈቃደኛ ሳይሆኑ ቀርተዋል። ለ28 ጋዳ የጋራ መኖሪያ ቤቶች ለአመታት ቆጥበውና እጣ ወጥቶላቸው እስካሁን ወደ ቤታቸው ያልገቡ ዜጎች በርካታ መሆናቸው የሚታወቅ ሲሆን በኮርፖሬሽኑ በኩል የተወሰደው እርምጃ ኢፍትሃዊ ነው የሚሉ በርካቶች ናቸው። ሰሞኑን በምዕራብና ማዕከላዊ ጎንደር አካባቢ የነበረው የጸጥታ ሁኔታ ረገብ ያለ ቢመስልም አሁንም ውጥረት እንዳለ እየተነገረ ነው። ሁመራ ውስጥ ወታደራዊ ስልጠና ሲሰጠ የነበረ ወያኔ ታጣቂ ኃይል በአብደራፊ በዳንሻና በሰራቆ አካባቢ ለመንቀሳቀስ ጥረት እያደረገ መሆኑንና በአካባቢው ያሉ የልዩ ኃይል አባላት በተጠንቀቅ ላይ መሆናቸውን የዓይን እማኞች ገልጸዋል። በትግራይ የአዲያቦ ወረዳ አዲዳሮ ከተማ የሚኖሩ ዜጎች የወያኔ ባለስልጣኖችን ድርጊት በመቃወም ሰላማዊ ሰልፍ ያደረጉ መሆናቸው ታውቋል። ነዋሪዎቹ የተቃውሞ ሰልፉን ለማካሄድ ያነሳሳቸው ምክንያት በርካታ ባለትዳር ሴቶችን የደፈረውና ወንዶችን ያለ ምክንያት ሲያስር የነበረው የአካባቢው የወያኔ ባለስልጣን በቁጥጥር ስር ከዋለ በኋላ አለፈርድ በማናለብኝነት በመለቀቁ ምክንያት ነው ተብሏል። በኢትዮጵያ የሚመረቱ በርካታ የማዕድን የኢንዱስትሪና የእርሻ ውጤቶች ህገወጥ በሆነ መንገድ በኮንትሮባንድ ወደ ውጭ እየወጡ መሆናቸው ሲዘገብ የቆየ መሆኑ የሚታወቅ ሲሆን የማዕድን ምርቶች ግን አሳሳቢ ደረጃ ላይ እየደረሱ መሆናቸውን የማዕድን ሚኒስቴርና የጉምሩክ ኮሚሽን ባለስልጣኖች ከሁለት ቀናት በፊት በሰጡት መግለጫ ተናግረዋል። ባለስልጣኖቹ በሰጡት መግለጫ የወርቅና ጌጣጌጥ ማዕድናት በህገወጥ መንገድ በተለያዩ መንገዶች ከሀገር እየወጡ መሆኑን ጠቅሰው በዚህ ምክንያት ሀገሪቱ ከማዕድናት የውጭ ንግድ የምታገኘው ገንዘብ እያሽቆለቆለ መሄዱን ተናግረዋል። በ2004 ዓ ም ከማድናት የውጭ ንግድ 650 ሚሊዮን ዶላር ተገኝቶ የነበረ ሲሆን በ2011 የበጀት ዓመት ከ400 ኪሎ ግራም በላይ ወርቅ ለማቅረብ ታቅዶ የነበረ ሲሆን 34 ኪሎ ግራም ወርቅ ብቻ እንደተላከና የተገኘው 49 ሚሊዮን ዶላር ብቻ እንደሆነ ተገልጿል። በመጨረሻም ረቡዕ መስከረም 28 ቀን 90 መንገደኞችን ጭኖ ከሴኔጋል ዋና ከተማ ዳካር አዲስ አበባ ሲጓዝ የነበረ የኢትዮጵያ አየር መንገድ ቦይንግ 767 አውሮፕላን አንዱ ሞተር በእሳት በመቀጣጠሉ በአስቸኳይ ዳካር አውሮፕላን ማረፊያ ያረፈ መሆኑን የሴኔጋል አውሮፕላን ጣቢያ ባለስልጣኖች ገልጸዋል። የእሳት አደጋ ሰራተኞች የተነሳውን እሳት ያጠፉ ሲሆን መንገደኞችና የአውሮፕላኑ ሰራተኞች በደህና ሁኔታ ላይ የሚገኙ መሆናቸው ተነግሯል። አድማጮቻችን፣ ለዛሬ ያለን ዜና በዚሁ ይጠቃልላል። ዘረኞች ለህዝብ እናገር ጠንቀናቸው ወፊቆምች ለህፃን ነው። ሹሙ ግን ራሱን ሹም ብሎ ሰይሞ ሲዩማ አሜሪካና ሳውዲ በማንዘራሽ ንግግር ህዝብን የተወሰነ ጊዜ ማደናገሩ ቀጣይ መስሎት ሲደሰኩር ሲፍጨረጨር ተደምጧል። ኢትዮጵያ ኢትዮጵያ ሲሉት የነበረው እንደ ሌባ ዝናብ ጠፍቷል። የወሰዳቸው ደራሽ ውሃ ዘረኝነትና ጸረ ኢትዮጵያነት ነው። ወግማ አረጓን ረክተውታል። ኩሩና ባለታሪክ ተጋብቶ የኖረውን ህዝብ ሊከፋፍሉ ሰይጣናዊ ተንኮልን አንግበዋል። ታሪካችንና ሰንደቅ ዓላማችን ተክደው ዘረኛ መንጋ በአገር ላይ ይጨፍር ዘንድ ፈቃድ አግኝቷል። ደባ እየተዋለበት ያለው ጭቆነት በግፍ አገዛዞች ክንዱ ስለዛለና ጭቆና ስላደቀቀው በጋራና በጽናት ሊጋተራቸው አቅም አንሶታል። 28 ዓመት የዘረኛ አገዛዝ ማለትም የሹምና የወያኔ የጋራ አገዛዝ ባለካባና ባለዳባ አርጎት የገዛ ዳቦዬን ቡጥቡጡን አጣሁት ሲል ዓመታት አልፈዋል። ወታደራዊ አገዛዙን መሪ የነበረውና የፈረጠጠው ቡከን ኮሎኔል ከእንደ ጓደኞቹ አገር ወዳዶች ላይ ዘምቶ ኢትዮጵያን ለወያኔ እርቃን አድርጎ አጋለጣት። ወያኔን በተራው ዘረኛ አገዛዙን አስፍኖ ሀብቷን ዘርፎ አንድነቷን ሸርሽሮ 27 ዓመት ከረገጠን በኋላ ለውጥ አመጣን የሚሉት ቀባጣሪና አውሬ ጽንፈኞች ሰፍረውብናሉ። የሚያጅቧቸውንም ፈርሳሞች አግኝተው ለተወሰነ ጊዜም ቢሆን ህዝብን ማደናገራቸው የታየ ነው። ሊደብቁት ያልቻሉት ገበና ግን የለየላቸው ዘረኞችና ጸረ ኢትዮጵያ መሆናቸውን ነው። የደገፏቸውንም ፈርሳም አድርባዎች ማለቱን መርጠናል። ስለ ሰላምና ስለ እድገት ስለ ዲሞክራሲና ህዝባዊ መንግስት ስንሟገት 47 ዓመታት በትንሹ አልፈውናል። በ1982 ዓመተ ምህረት ወያኔ ለስልጣን አቆብቁቦ ሳለ የጻፍነው አሳዛኝ ሆኖ ዛሬም ወቅታዊ ነው። የሰላም ቋት እንዲሞላ በሚለው የሐምሌ 1982 ዓመተ ምህረት ጽሑፍ የሚከተለውን አስፈረን ነበር። ህዝባዊ መሰረት የሌለው መንግስት ህዝብን ሊያድን አገርን ሊያተርፍ አይችልም። የተሸከመው ወታደራዊ ቆጡ ባላዎቹ ነቅዘው እየተፈረገረጉ ናቸው። ከመውደቅ የሚያድነው ነገር የለምና ማንም አጫፋሪ የሚሆንበት ምክንያት የለውም። ይልቁንም መዳን የማይችለውን የማይገባውንም መንግስት ለማዳን በከንቱ ከመማሰን መዳን የምትችለውንና መዳን ያለባትን አገር ለማዳን ያለ የሌለ ኃይልን ወደዚያ ማዞር ያስፈልጋል። ይህ ዛሬም ሐቅ ነው። የጽንፈኛ ዘረኞችን ውዳቂ አገዛዝ መማጸኑ ከንቱ ነው። ወያኔ ነውና ህዝብ የጠላው ስግግብ የጅቦች አገዛዝ ነውና መውደቁ አይቀሬ ነው። አገዛዙ ያቀፋቸው ፈርሳም አድርባዮችም ሆኑ የአፍ ባለምንጫዎች ይንኮታኮታሉ። ውርጋጦች በተከበረችው አገራችን ላይ ሲጨፍሩ ዝም ብለን ማየታችን ውድቀት እንዳመጣብን ጥርጥር የለውም። ጀግና አጣች እንደ ኢትዮጵያ ተዋኖችን የሚያጠፋ ቆራጥ ሁሉ ተሰዋ እንዴ እያሉብን ነው። የትላንቱ ላይ በቃ ይኸው በአጣዬ ተመልሰዋል። የአዲስ አበባን ኢትዮጵያዊነት ለመከላከል ቅዳሜ የተጠራውን ሰልፍ ለማደናቀፍ እስከ ትላንት የሹሞቹ መጋዣ ሆነው የተዋረዱት በህዝብ ጎራ ገብተው ትርምስ ሊፈጥሩም ተነስተዋል። ወያኔ የሚዋጋው እስካላገኘ ድረስ በወንጀሉ ቀጣይ መሆኑን ያየነው የተገነዘብነው ነው። ቀጭት ያገኝ ነው እጁን ሰብሰብ ሊያደርግ የሚነሳው። ዘረኞቹም የፈሪዎች ጥርቅም ስለሆኑ አጫፋሪዎቻቸው የታወቁ ቡከኖች በመሆናቸው ልብ ያተክናሉ እንጂ ባሩድ ቢሸታቸው አገር ጥለው ፈርጣጭነታቸው የታወቀ ስለሆነ በጊዜ የጠየቀውን መስዋዕትነት ቢጠይቅም መቅጣት የግድ ነው። እሺ ይበልጣል ከሺ የሚባልበት ጊዜ አይደለም። መነገር መባል ያለበትን በማለታችን ህዝብን በደረቁ በላጨው ሹም ላይ ጦርነት ጠሩበት ሲሉ ከሰውናል። ህዝብ ሲፈጅ ሲሰቃይና አገር ለማጥፋት ሴራው ሲደራ ዝም በሉ እረፉ ብሎ የመስበክ ታሪክም ልምድም የለንም። ብድግ ብሎ የሚያዘውን መሳሪያ ሁሉ ይዞ ጠላት ላይ መዋደቅ ነው የምናውቀውና የምንለውም። ዛሬ ደግሞ የወሮበሎች መንጋ በህዝብና በአገር ላይ ተነስቶ እያየን መራራና ቆራት ትግል እንጂ መጎንበስ ጫማ መሳምን ልንሰብቅ አንችልም ያመናል። ሹሞቹና መንጋ ሆነ ገርባው መረዳት ያልቻሉት አንድ ሀት ኢትዮጵያም እንደማትፈርስ አማራም እንደማያልቅ ነው። አማራውን እንፈጃለን፣ ኢትዮጵያን እናፈርሳለን፣ ወይም በኦህዴድ ስር ሁሉን ቀጥቅጠን እንገዛለን የሚለው ሁሉ የነሆለል ቅዠት ነው። ቢነስርም ቢከስርም ብለው የጀመሩት ከሆነ እነሆ በአንዲት ዓመት ጊዜ እህልዋቸው አልቆ እርቃናቸውን ቆመዋል። በተናገሩ ቁጥር መሐይምነታቸውን፣ ዘረኝነታቸውን፣ ማፈሪያ መሆናቸውን እያጋለጡ ናቸው። ያገዛዙ ቁንጮዎች ለካ ኢትዮጵያ እንዲህ አይነት አንገተ ቢስ ጋጠወጦችን ውሃ በሎችን ይዛ ነበር ያሰኛል። እልፍ ሳይሉ ሰንከል መሆኑ አይቀርም። ነፍጠኛ በሚል የሚዘምቱበት ደንበኛዎች ቆራጥ ልጆች አሉት። የምኒልክ ልጆች ዝርያዎች፣ የኢትዮጵያ ዘብቋሚዎች በርግጥ በለስ ቀናን ብለው መዘባነን ይዘዋል። መጋዣዎቻቸውንም አስታጥቀዋል። ልዩ ኃይል ምናምንቴ እያሉ እነሱ የበዙበት ያፈና ተቋምን በመላ አገሪቱ ሊጭኑ እየጣሩ ናቸው። ወደው ገባዎችንም በአግባብ መያዝ ስላልቻሉ ትሎቹ መንፈራገጥና ተቃዋሚ ነን ማለት ከጅለዋል። ወያኔ ጉያ የቆዩትም አማኝ ያገኙ ይመስል የህዝብን መፈክር ደጋፊ መስለው ዳግም ሊያወናብዱ ተነስተዋል። የህዝብ ድምፅ ነን ብለው የሚቀባጥሩትም በሬዲዮና ቴሌቪዥናቸው ካህዲዎችን እያቀረቡ አገር ወዳዶችን ቢያሰድቡም የህዝብን አፍ መለጎም አልተቻለም። ኢንተርኔት ቢዘጉም በእጅ ያለ ክላሽንን ቃታ ሊያፍኑ አልቻሉም። በረጅም የቆራጥ ገድል ታሪክ ህልውናውን ያስጠበቀና ያረጋገጠን ህዝብ የለህም ስላሉት እነሱ ይዋረዳሉ እንጂ እሱ እሷ አይተኑም። ባጭሩ በ1982 ዓመተ ምህረት ብለን እንደነበረው አንገብጋቢ ለሆነው የህዝብ መሰረታዊ የዴሞክራሲ ጥያቄ ምላሽ ያሰጡ ሰላምን አያገኙአትም። ራሴን በራሴ አፌን በመላሴ ካላንቆላጳላጠስኩት ማን ያንቆላጳላጠስልኛል እንደተባለው የኢትዮጵያ ህዝብ ቀቢጸ ተስፋ ውስጥ ሳይገባ እድሉን በራሱ እጅ ውስጥ ለማስገባትና ማንም እየተነሳ የሚጫወትባት አገሩን የራሱ አድርጎ ለማዋጀት ቆርጦ በመነሳት ታላቅነቱን የሚያስመሰክርበት ጊዜ አሁን ነው። ያለኔ የሚያውቅለት የለም ብሎ በመታበይ የተነሳ ኢትዮጵያን ዘንቆሎ ዘንቆሎ በህመም ላይ ህመም እያከለባት ለዚህ አሳዛኝ ምዕራፍ አድርሷታል። ከእንግዲህስ ያ አታውቅም የተባለ ሰፊ ህዝብ ደግሞ እድል ይሰጠውና ጉዱ ይለይ። የኢትዮጵያ ህዝብ ይህን አስኪ ሁኔታ እጁን አጣጥፎ ሊጠብቀው ሊያየው አይገባም። ዘረኞቹ ታበየዋል። ህዝብን አፈናቅለው መሬት ሊቀሙ ቤት ሊያፈርሱ በተለይም በአዲስ አበባ ሳይቀር አቆብቁበዋል። በዝምታ መታየት የሌለበት በመሆኑ ቅዳሜ በተጠራው ሰልፍ ላይ ዜጎች ግልብጥ ብለው ወጥተው እንደገና አላይ አልሰማ ላለው ባዕድ ሁሉ መልእክታቸውን ማድረስ አለባቸው። ህዝብን ክደው የነበሩ ባንዶች በዚህ አጋጣሚ ጥፋታቸውን ሳያምኑ ደብለቅ ብለው ዳግም ሊያጠቁ መፈቀድ የለበትም። ዘረኞቹን ማድረስ ያለብን ህዝባዊ መልእክት ኢትዮጵያን ምን ብታሴሩ እንድታፈርሱ ህዝብ አይፈቅድላችሁም የሚል መሆን አለበት። ህዝብ በዘር በሃይማኖት ሳይከፋፈል ባንድነት ይህን መራራ መልእክት ሊያደርሳቸው ይጠበቃል። አድማ አመት ሁለገብ ትግል ነው አሁንም መፍትሄው። ምርጫ ለሚሉት ቧልትም እንዳይደርሱ እናድርጋቸው። የማን ቤት ለምቶ የማን ሊጠፋ ሊባሉ ይገባል። ወለም ዘለም ነቃፈዘዝ ጠላትን ወዳጅ ማለቱ ለኢትዮጵያ ከቶም ቅንጣትም የሚጠቅም አይደለም። ጸረ ወያኔ ጸረ ኢህአዴግ ትግላችን ተፋፍሞ ይቀጥል። ኢትዮጵያዊነት ዘረኞችን ያቸንፋል። ድል ለኢትዮጵያ ህዝብ።
All right. እንገራለሁ።
አድማጮቻችን በማስከተል በማክሰኞ ምሽት ጀምረነው የነበረውን ከኢትዮጵያ ሕዝባዊ አብዮታዊ ፓርቲ አባ ከፍተኛ አመራር ኮሚቴ አባላት ከአቶ አለበል መሸሻ፣ ከአቶ ፋሲካ በለጠና ከአቶ ኢያሱ አለማየሁ ጋር ያደረግነውን ቆይታ ሁለተኛውን ክፍል እናሰማለን።
መንግስት አሁንም በስልጣን ላይ ያለው ከስልጣን ይወርድ አይፈልግም። ወደምን ተላለን አሳውይም በቅርብ ጊዜ እንደተናገረው ወደ ምንድነው ምርጫው የምርጫው አሸናፊ እንደሚሆን እርግጠኛ የሆነ የተናገረባቸው ንግግሮች አሉ። እና ይሄ ባለበት ሁኔታ ሸንኩ ሁኔታን ስናስብ ጥያቄው የሚከተው ነገር የሸንኩ ሁኔታ እንዲኖር ፍቃድ የላቸው ማለት ነው ያሉት በስልጣን ላይ ያሉት ነፍስ ያነገቡ ናቸው። እና እንዴት ነው ያንን የምናደርገው? ምናልባት አቶ አለበት በዚህ ላይ ሀሳብ ይሰጡ።
በእኔ በኩል ምንድነው ማየው ሂደትም ሆነ ሽግግር መንግስቱን በተመለከተ የቀረበው እንዳለ ሆኖ አሁን ያሉት ክብሮች አሁን ያለው አገዛዝ ችግሩን ያካሄዱ ችግሩን ያመቻች የሚባል ሰዎች ሲቀርቡ ይሰማል። እኔ ግን ምንድነው ይህኛው የሚችልበት ሁኔታ ይለማለኛ ወንጀለኞች አሉ። የህገ በላይነትና የህዝብ ህዝባዊ የሆኑ ስራ ካለ ወደ ስድስት እና ወደ ፍርድ ቤት ሰዎች አለ። ስለዚህ ወንጀላች አንድም ወንጀለኞች ራሳቸው የራሳቸው ሆኑ ወርቂያ እና የራሳቸው ይህንን የሚጓጉት ነገር ይመላለሳል። ስለዚህ ደግሞ ለውጥን ለማገድ ይመስሉ ናቸው አሮጌውን እና አስከፊውን ስራ ለማስቀጠል ወንዞቹ መልካቸውን ካይሮ ይመስሉ ያለፈ መሆኑ ወደዶች ይመስሉ መልካቸውን ካይሮ ይህ በዳይና ባለመን የሆኑ ከተማረው ለማስተማር ዋናው ስርም መልካቸው ሊቀር ያንን አሮጌ እና አስከፊ የማራዊ እና ፖለቲካዊ እንደ ለማስቀጠል ይወጡ ናቸው። ስለዚህ እነዚህ ክፍሎች ለውጥ ችግርን የሚባሉ ነገር በራሳቸው ላይ እንዲመጣባቸው ሆነ ወደዳ
ያው ያው እንግዲህ በጣም ፋሽስታ ነው ማለት ነው። ያቆማው አይቻልም።
ጓድ ፋሲካ ቅድም ብሎታል። በችግር ሂደት በትግል ነው የሚመጣው። በተሰጦታ አይደለም ጎይ ጥያቄ። እኛ ምንድነው ነው ጸረ ወያኔ ጸረ ኢህአዴግ ትግሉ ተፋፍሞ ይቀጥል እንላለን። ይሄ ማለት ወደዚህ ጉዳይ በግድ የሚገቡበት ናቴ ለመፍጠር ነው። ቅድም የተጠቀሰው ሱዳን ተመክሮ የሚያሳየው ወታደሮቹ መጥተው ሊያስቆሙት ሲሉ የኛ የሲቪሊያን ዲዛይ እንደማለ ሽግግር መንግስት እንፈልጋለን ባሉት መሰረት ሊገሏቸው መከሩ። ብዙ ሰው ገደሉ። ወታደሮቹ ግን አመጡ በመቀጠሉ ከውጭም ከውስጥም እነዚህ ሰዎች በዚህ በያዙት አቋም ሊቀጥሉ እንደማይችሉ ግልጽ ሆነላቸውና ወደ ማግባባቱ የነሱ ጥያቄ ወደ መቀበሉ ምናምን መሄድ ተገደዱ። እንግዲህ ገና ነው ሂደቱ። ቅድም እንዳለው ሂደቱ ገና ነው። አሁንም ቢሆን በኢትዮጵያም ደግሞ ሽግግርም ብሎ ስለተጠየቀ ማንንም ሽብሮ ወሉ ሽግግር ያርጉ የሚል ሰው የለም። ይታገላል። አሁን እየታገሉ እንዳሉት በፍጹም አያስፈልግም ብለው ከነ ይከተሏቸው ለነሱ ታማኝና ቅጥረኛ ከሆኑትን ኃይሎቹን እየተጠቀሙ ሽግግር እንዲለው ምንድነው ያሉ ያንን በሽግግር ተጣራሪ የኢህአዴግ ምርጫ ዋልቱን ለማስቀጠልና ያው እነሱ ስልጣን ላይ እንደመጡ የታወቀ ነው። ወያኔ የሚስተጣውን ካፈና ትግራይ ውስጥ ያሸንፋሉ። ማንም ተፎካካሪ አይኖርም። ቢኖርም ይመታል። ይሄንን ለመቀጠል ነው። ስለዚህ ትግላችንን ማፋፋምና እነሱን ለመቀየር ለመጣል ዋና እንትናችን ነው። ከሱ እንትን ደግሞ የህዝብ አመጽ ደግሞ ሲያይል ደግሞ የግድ እንዲቀበሉ ማድረግ ይቻላል። አሁን ፈረንጆቹም እኮ ወያኔን ሙሉ በሙሉ ደግፈው ነገሩ ሲባባስባቸው ስራቱን ይዞ ሊወድቅ መሆኑን ሲገነዘቡ ይሄንን ወያኔ ተጽኖ አድርገውበት ይሄ ተወሰነውን እንዲቀበልና እነዚህ እንዲመጡ ኮሎኔሉና ጓደኞቹ ተኪ ሆነው ደግሞ እንዲመጡና ግን ያው ስራቱን እንዲያስቀጥሉ ያደረጉበት ሁኔታ ነውና ህዝብ ደግሞ ይሄንን ማድረግ ይችላል። ይሄን ለማድረግ ግን ትግል ማቆም የለም። እንደውም ትግልን አስፋፍቶ ህብረትን አጠራክሮ ጸረ ወያኔ ጸረ ኢህአዴግ ትግል ለሽግግር ሂደት ለመመስረት ነው ውን ለማድረግ ነው ትግላችን አላማችን ብሎ መቀጠል አለበት። ካልቀጠለማ ተሸነፈ ማለት ነው። ምንም ይሆን ነገር የለም። በልመና እነሱ ደግሞ የሚሰጡን ምንም ነገር በልመና የሚሰጡን ጭቆናና ግድያ ነውና ይሄን ማለት የተያዘ ነው የተራገነው ለማለት ነው።
በሽግግር መንግስት ስንልና ስር ነቀለው ስንል እንዴት ነው ማለት እና ልዩነት ምን ተፈጠረ?
ስር ነቀለው ማለት ያለው ስርዓት ከስሩ ተመንግሮ በሌላ አዲስ ህዝባዊ ስርዓት የሚተካበት መንገድ ማለት ነው። ሌላ ነገር አይደለም። ሽግግርም የሚያስፈልገው ለዛ ነው። ስርዓት ስንል ምን ማለታችን ነው? ስርዓት እኮ ሰዎቹ እንዳላይ ስላሉ ብቻ አይደለም። የስርዓት ያባገለም ስርዓት እሁን እንዲሆን ህይወት አግኝቶ እንዲቀጥል የሚያደርጉ መሰረቶች አሉት። መሰረታዊ ከመዋቅር ጀምሮ ከህግ ጀምሮ ከአስተዳደራዊ ክፍፍል ጀምሮ ከሚያስተላልፈው ፕሮፓጋንዳና የሪዮት ዓለም ጭምር እነዚህ ሁሉ የስርዓቱ አካሎች ናቸው። እነዚህ በሙሉ መመንገል አለባቸው ነው የሚለው። አፋኝ የሆነው ለህዝብ መብት የማይሰጠው ህዝብን የማያንቀሳቅሰው ገዳይ ጨፍጫፊ የሆነው ስርዓት ተወግዶ የህዝብ መብት የተጠበቀበት ህዝብ የማይገደልበት የማይጨፈጨፍበት በህግ የሚዳኝበት ፍርሃት እንዲኖር ለማድረግ ነው። ያ ነው ማለት ነው። የፍርሃት ለውጥ ስንል ይሄ ነው። ፍርነቀል ለውጥ ስንል ፍርነቀል የፍርሃት ለውጥ ነው፣ ሌላ አይደለም። የፍርሃት የሚባለው ደግሞ አምባገነን ፍርሃት አለ፣ ዲሞክራሲያዊ ፍርሃት አለ። ዲሞክራሲያዊ ፍርሃት ሁን ሊሆን የሚችለው ቀድም በዘረዘር ነው መንገድ ነው። ህዝብ ተዋይቶ ተነጋግሮ ተከራክሮ ተደራድሮ የሚስማማበት ህግ ሁን ሆኖ በዛ ህግ መሰረት መብቱ ተከብሮ የሚኖርበት ሁኔታ ሲፈጠር ነው ዲሞክራሲያዊ ፍርሃት ማለት። እዚህ ላይ ብዙ ነገሮች አሉ። ቀደም እንደተባለው ነው ህገ መንግስት ራሱ በህዝብ ስምምነት በህዝብ ይሁንታ መጥለቅ አለበት። በዛ ህገ መንግስት መሰረት ደግሞ የሚዋቀሩ መዋቅሮች አሉ። የፍርድ ተቋም፣ የወታደሩ ጸጥታው፣ ቢሮክራሲው፣ እነዚህ የመሳሰሉት አካሎች ደግሞ ነፃና ገለልተኛ ሆነው ህግንና ስርዓትን ብቻ የሚያከብሩ የህዝብን መብት የሚያስጠብቁ መሆን አለባቸው። ይሄንን ለማድረግ ነው እኮ የሽግግር ሂደት የምንለው። ግን ዋናው ነገር ሽግግሩ ቅድም እንደተባለው ይሄ ሽግግር ያለው ስርዓት ተሸንፎ በህዝብ ኃይል፣ በህዝብ አመጽ፣ በህዝብ ትግል ተሸንፎ በቃኝ ብሎ እንግዲያው በዚህ አይነት መንገድ ቀጥሉ የሚል ነገር እስካልመጣ ድረስ እስከተከራከረ ደግሞ በልመናም የሚሆን ነገር አይደለም። አሁን አንዳንዶች እንደሚሉ ልመና በማድረግ ወይም ጥያቄ በማቅረብ ወይም ዲ ቢሆን ደግሞ ጥሩ ነው ወይ ጊዜ በመጠበቅ የሚመጣ አይደለም። ትግል ነው፣ መታገል ያስፈልጋል የግድ።
ወደ ቀጣዩ ስናል ቀደም ምናልባት አቶ አለበልጅ ላይ የተፈጠረውን ሁኔታ እንዲመለከ በምን መልኩ እንደተመለከቱ እንዲነግሩ ነው። የአብይ አገዛዝ እንግዲህ ህዝብን ከማፈናቀል በተለያዩ ሴራዎች ህዝብን ከማስገደል እና ዛሬ ላይ ደግሞ ክልሎችንም የበለጠ ወደ መበታተን ነው ከማድረግ ሌላ እንደገና ደግሞ አሁን ላይ በተለያዩ ክልሎች ለምሳሌ በአማራ ክልል ላይ ያሉ ግለሰቦችን ወደ ግድያ እና ያንን ክልል ወደ ጦር ቀጠና የመለወጥ ሂደት አለ እና በሱ ላይ የሚሉት አስተያየት ካለ
እዚህ በአሰባት ሰዓት መጠኘቁት እንደያዙ ጉዞ ወያኔ እና ከፍተኛ ማፈናቀልና በደል በደረሰበት ወያኔ ሲመጣ ደግሞ ጠራት ፈላጊ ያለ ጠራት መንቀሳቀስ የሚችል አይደለም። በመጀመሪያው ወያኔ አማስማት ማሳገያ እንደማንቀሳቀስ ጠራት አድርጎ የትግራይ ህዝብ መጀመሪያ ሊጠረቀል የሞከረበት ነጻ አማራ እንቅስቃሴ ከግጭት ጠራ አማራ ነው ብሎ የተንስታቸው ምስል ነው። ስለዚህ አካባቢ በተንቀሳቀስ የሚሆነው አማራ ነው። የእሱ ፓርቲዎች እና የእሱ ቁጥሮች ሁሉ የኦኔፓ አሌፓ ምንጭት የሚባሉ ፓርቲ በሙሉ የራሱ ይህን መጥፎ ዘረኛ እንደሆ አላማውም የሚያካሄዱ ቆሻሻ ስራ የሚሰሩት ተለጣፊ ይባላቸው ራሱ። ስለዚህ አሁን የሚካሄደው ቶያቦ በዚህ ጋር ስለሆነ ነው። ይሄ አማራው ከወቀት ማስተካከል መርት የመውሰድ የመንቀቅ ለመፈጠፍ ነው።
ያው ያጣመው ይሄ ነው ማለት ነው። አማራውን Yeah, I'm just trying.
በማከል እሱን ከህዝቡ ጋር ነው መጀመሪያ ፕሮፌሽናል ባለ ተቀበለ። ከዛ ከተሞ የህብረታዊ እንጂ ማሰባሰብ አለበት። ሰፊ የሆነ አገር የማለት ኢትዮጵያ የማንሳ ትርምቶ ያለ በደንብ ሊጨመር ይቻላል። የሩስ ነበሮች በሌሎች የሚመጡ ሆናል ማለት የትም ነበረ በሌሎ
እሺ ዚጋ አብዛኛው የሚጀምሩ ተከታለ ስፔሻሊ በአማራ ክልል ላይ እየተደረገ ያለውን ነገር እንዴት አድርጎ ተመልክተውታል? ሁለተኛ ሲቀጥልም ደግሞ ወደ ጽንፈኝነት እየመሩት ይገኛል። አሁን የአማራውን ህዝብ ጽንፈኛ እንዲሆን እያደረጉት ነው እና አማራ ለብቻው እንደ ድርጅት መውጣቱ ለብቻው ያሸንፋል።
መጀመሪያ እንግዲህ ራሱ ወያኔ ገና ስልጣን ከመያዙ በፊት ዋና ጠላት አድርጎ ያየው የወሰደው አማራ ነው። የአማራ ትንክተኛ የአማራ ገዥ መደብ እያለ ነው እንደ ጠላት አድርጎ ሲንቀሳቀስ የነበረው። የኛንም ድርጅት እንኳን የአፓን የአማራ ስብስብ ነው፣ የአማራን ትንክተኛ ስለማስፋፋት የመጣ ድርጅት ነው በሚል ተቃውሞ ከማሰማት ጀምሮ ጦርነት ከፍቶ ጉዳት እስከማድረስ ድረስ የደረሰበት ነው ማለት ነው። እና በአማራ ላይ ነው መጀመሪያ ከመጀመሪያው ጀምሮ ትኩረት ያደረገው ጠላት ያደረገው አማራ ነው። ከዛ ስልጣን በያዘበት ወቅት አማራም በሁለት አይነት መንገድ ለመጨፍለቅ የሞከረበት ነው። አንደኛው የራሱን ፍጡር ብአዴን የሚባለውን ኢሂደን ይባል ነበር ያን ጊዜ ብአዴን ብሎ የአማራ ተወካይ አድርጎ እንደ ትሮጃን ሆርስ ሲቆጣጠር የነበረበት ሁኔታ ነው። አንዱ እሱ ነው። ሁለተኛ ደግሞ የአማራ ግዛቶችን ወስዷል በኃይል ማለት ነው። ይሄው የዚህ በዘር ላይ በቋንቋ ላይ የተመሰረተ የአስተዳደር ክልሎች ክልል የሚባሉት ነገሮች ሲቋቋሙ የወልቃይትን፣ የጠለምትን፣ የጠገዴን ከወንደር አካባቢ ከታች ደግሞ ከወሎ ደግሞ የራያን አካባቢ ዘርፎ የወሰደበት ሁኔታ እንዳለም የምናስታውሰው ነው። ይሄ አንድ ነው። ሁለተኛ በስልጣኑ ወቅት በየቦታው ይገደሉ የነበሩት ይፈናቀሉ የነበሩት አማሮች ናቸው። ገና ከመጀመሪያው ጀምሮ በኦነግና በጠባብ ኃይሎች በሐረርና በአርሲ አካባቢ ጉድጓድ ውስጥ የተቀበሩት ከተለያዩ ቦታዎች እንግዲህ በርካታ ስለሆኑ መዘርዘር አስቸጋሪ ሊሆን ይችላል። ከተለያዩ ቦታዎች ላለፉት 27 ዓመት ከኦሮሞ በለው ከቤኒሻንጉል በለው ከጋምቤላ በለው ከሌሎች አካባቢ ሲፈናቀል የነበረው አማራ ነው። እና ይሄም እንግዲህ የወያኔ እጅ አለበት ማለት ነው። ስለዚህ አማራን ቀጥቅጥ አሁንም አብይ ከመጣ በኋላም ጭምር በየቦታው በቤኒሻንጉል የተገደሉትን አማሮች መውሰድ ይቻላል። በኦሮሚያ ክልል የሚባለው ውስጥ የተገደሉትን አማሮች መውሰድ ይቻላል። ኢቨን ራሱ አማራ በሚባለው ክልል ውስጥ ሁሉ ሳይቀር ቀደም እንደተጠቀሰው በዚህ በከሊሴ አጣጌ በምናምን የተባለው ባሉት ቦታዎች ሁሉ የሞቱትን የተገደሉትን አማሮች ማስታወስ ይቻላል ማለት ነው። እና ይሄ ሁሉ በደል ሲደርስበት አማራው ቀደም አለበል ብሎታል። ኢትዮጵያዊነትን አንግቦ ለኢትዮጵያ ኢትዮጵያንም በመመስረት ዋልታ ሆኖ ሲንቀሳቀስ የነበረው አማራ ነው። እና ወደ ብሔርተኝነት የገፉበት ሁኔታ አለ። እና አንዳንድ ክፍሎች በአማራ ብሔርተኝነት ቢደራጁና ቢንቀሳቀሱ ብዙም የሚያስገርም አይደለም። የጭቆናና የግፊት ውጤት ነው፣ የበደል ውጤት ነው ማለት ነው። እና ያንን ለመከላከል ነው እንትን ያሉት። በእርግጥ ብሔርተኝነት መንቀሳቀስ በአሁኑ ወቅት ተገቢ አይደለም እንላለን፣ አሁንም እንላለን። ግን አዘሴን ታይም ነው ራስን ለመከላከል የሚደረግ ነገር ደግሞ ምንም አይነት ተቃውሞ ሊኖረውም አይችልም። ከተቃወም ደግሞ ሁሉንም ለመቃወም ያለብን ማለት ነው። እና ይሄ አንድ ነው። ሁለተኛ ቅድም የተባለው ነገር ነው። አሁን ለአማራ ብቻ ሳይሆን ለኦሮሞው፣ ለትግሬው፣ ለሶማሌው፣ ለአፋሩ፣ ለቤኒሻንጉል፣ ለጋምቤላ፣ ለምን ወይም በደቡብ ክልል ላሉት እንደ ሲዳማ፣ እንዲህ ወላይታ ምን የመሳሰሉትን በሙሉ ብሔረሰቦች፣ ቋንቋዎች ሊያያይዘን የሚችለው ኢትዮጵያዊነት ነው። ከበጎሳ በጎሳ ተደራጅተን አብረን ልንኖር አንችልም። አሁን እንደሚደረገው በአንድ ጎሳ በአንድ ብሔር በአንድ ቋንቋ ውስጥ ተደራጅተው በዛ ክልል ውስጥ የኔ ክልሌ የኔ ጎሳዬ ብቻ መሆን አለበት መኖር አለበት ሌላው ከዚህ መውጣት አለበት ወይም ደግሞ እንደፈለገው መስራት አይችልም እና የመሳሰሉትን አይነት ብቅላቻ እና የከፋፋይ እርምጃዎች መውሰድ አብረን ሊያኖረን አይችልም ማለት ነው። ደግሞ አብሮ ደግሞ ኢትዮጵያውያን የተባሉት በሙሉ ተለያዩ ቋንቋዎች የሚናገሩ ጎሳዎች አብረው በስምምነት በፍቅር እስካልኖሩ ድረስ ደግሞ የአካባቢ ሁሉ ጊዜ ሰላም የሌለው የእርስ በርስ ብጥብጥ የለዛበት እና ህዝቡ በሰላም ሊኖር የማይችልበት ሁኔታ ይፈጠራል ማለት ነው እንደሌላው ዓለም እና ይሄን ነው መገንዘብ የሚያስፈልገው። አክራሪ ቡድኖች አሉ የራሳቸውን ጥቅም የሚገፉ፣ ጠባብ ቡድኖች አሉ የራሳቸውን አላማ የሚያራምዱ። እነዚህ ግን ህዝቡ የህዝብ ድጋፍና መሰረት ያላቸው አይደለም። የተወሰነ ኃይል አላቸው፣ የተወሰነ ገንዘብ አላቸው፣ የተወሰነ ክፍል ሊያንቀሳቅሱ ይችሉ ይሆናል። ግን ብዙሃኑ ህዝብ አስመልክቶ ግን አብሮ ለመኖር ተመክሮም አለው ባህልም አለው ልምድም አለው። አብሮ ብዙ ጊዜ አብሮ የኖረ ነው፣ የተጋባ ነው፣ የተዋለደ ነው። ኢትዮጵያ የሚለውን አንግቦ ለኢትዮጵያም የሞተ ነው እና አብሮ የሚኖርበት ሁኔታ እንዳለ በደንብ በሰፊ የሚታይ ነው። ይህንን ጠባብ ኃይሎችን ለማስወገድ ግን የግድ ዲሞክራሲ ያስፈልጋል። ጠባብ ብሔርተኞችን የራሳቸውን አላማ የሚያራምዱ ወይም ለመገንጠል የሚንቀሳቀሱ ኃይሎችን እንትን ለማለት ዲሞክራሲያዊ ስርዓት መፈጠር አለበት። እሱም ደግሞ የሚመጣው ቅድም እንዳልነው ወደ ሽግግር ሂደቱ ነው። ይሄ ነው እንግዲህ አሁን አማራንም ጥቃት ሰሞኑን የሚሰማው ጥቃት ምናምን የተፈጸመው ራሱን ለመከላከል ያደረገው እንቅስቃሴ ስላስፈራቸው ነው፣ ሌላ አይደለም። ማነው መቀሌ የመሸገው ወያኔም ሆነ አዲስ አበባ ያለው የአብይ አስተዳደር ያ እንቅስቃሴ ስላስፈራቸው እንዳንድ እርምጃዎችን ለመውሰድ ችለዋል። ግን ይሄ ደግሞ ምንም የህዝብን የማፈንና የማሰቃየት እንትን ሂደት የራሱ መንገድ አለው የሚፈታበትና ያን ህዝብ የሚቀበለውም አይደለም። አሁንም ትግሉ ይቀጥላል። ለአርነቱ፣ ለነጻነቱ፣ ለመብቱ የሚከራከርበት የሚታገልበት ሁኔታ ይኖራል። አልቀረም፣ ትግሉ ይቀጥላል።
አማራው ላይ በዓል ጥቃት ሲመጣ ማህድ በለአማራ ዝድር ተቋቁሟል በፕሮፌሰር አስራት። እኛ ያንን አልተቃወምንም። እኛ የተቋቋምነው ለኢትዮጵያ ድርጅት ነው በ66 እኛ መይሶን ራሱ መላ ኢትዮጵያ ሶሻሊስት ንቅናቄ ነው ያለው መላ ምናምን ብሎ በጎጣ አልተደራጀንም። እኛ ሁልጊዜ በኢትዮጵያዊነት መደራጀት ይጠቅማል እንላለን፣ ቢሆን ጥሩ ነው ብለን እንገፋለን። ግን አንድ ህዝብ ደግሞ በማንነቱ ርብርቦ ሲደረግበት ራሱን ለመከላከል መቻል አለበት። ኢህአፓ ሊደርስለት ካልቻለ ሌላ ድርጅት ደግሞ እንደው ተፈጥሮ ለነሱ በጥብቅና ቆሞ ወያኔን መክቶ ወይም ሌሎች መክቶ እንትን ካላለ ራሱ በራሱ መደራጀቱና እኛም እንደምለው ራሱን ማስታጠቁና መከላከሉ ተገቢ ነው። ቁጭ ብሎ መጥፋትን ሊጠብቅ አይችልም። እና ፋሲካ እንዳለው የመከላከል እንትን ነው የተገፋ ነው አማራ በሚል የተጠቃና በጣም ግፍ እየተፈጸመ ስለሆነ አሁን ደግሞ የመጡት ደግሞ በጣም የአማራ ጥላቻ ያላቸው ስንት አመት በፊት የሞቱትን አጼ ይሄን አረጉን ብሎ በቂ የሚንቀሳቀሱ አውሬዎች ሆነው ስላሉ እነዚህን ሰዎች እየሄዱ በየሰሜን ሸዋው በሙሉ ሁሉ ያልታጠቀውና ያልተደራጀውን ህዝብ ተደራጅተው ነው እነሱ እኮ ድርጅት አላቸው። ኦነግ ድርጅት ነው፣ ኦህዴድ ድርጅት ነው። ታጥቀዋል፣ ተደራጅተዋል። እና እነዚህን ለመቋቋም እንደ ህዝብ እንዘጋጅ፣ ማንነታችንን እንጠብቅ፣ ህዝባችንን ጠብቅ ብሎ ማለቱ ተገቢም ነው። ምክንያቱም የገፉትም እነሱ ናቸው። ራሱን መከላከል ደግሞ መብቱና ግዴታውም ነው። ይሄ ያለ ነው እና ይሄንን ወደ እነሱ አይነት መንገድ ሄዶ እኛ ኢትዮጵያዊ አይደለንም እኛ ምን እንገነጠላለን የሚል ነገር ከሆነ ደግሞ እኛ ይሄንን እንደዚህ ማለቱ ይጎዳል ትግሉንም ወደፊት አስከደው የኢትዮጵያዊነት ሁሉም ህዝብ ኢትዮጵያዊነትን እስካቀፈና ኢትዮጵያዊ ነኝ እስካለ ድረስ ነው እነዚህን ጸረ ህዝቦችና ዘረኞች ማሸነፍ የሚቻል የሚል አቋምና እንቅስቃሴ አለ። እንዴ የመደራጀት የመከላከል መፍቱኛ ልንገድበው ወይም ልንወቅሰው የምንችልበት ነገር አትክክል አይደለም ምንለው ነገር አይደለም። ራሱ መከላከል አለበት መደራጀት አለበት ኢትዮጵያን ለማለት የሀገር አድኑ ትግል አካል እንዲሆን ነው። እነሱማ በየቦዩድ ከቱ ነው የፈልጉት ሁሉ ህዝብ በየራሱ ተደራጅቶ በኋላ ማከማ እንደሚዋል ያኔ ይወሰናል እያሉ ያሉ ሰዎች ናቸው። ሁለተኛ እነዚህ ደግሞ ጠላቶች የኢትዮጵያ ጠላቶች ደግሞ በሞላ ተሰለፉት ኃይሎች ወያኔም ሆነ ኦህዴድም ሆነ ኦነግም ሆነ ሻቢያም ሆነ የሚያምኑት አማራው በአማራነት ብሎ ኢትዮጵያዊነትን ከተወ ኢትዮጵያ እናሸንፋታለን ኢትዮጵያዊነት ይሞታል ብሎ ያምናሉ። በዚህ ነው የሚገፉት እና እዛ ቦይስ መግባት የለብንም ነው ምንለው እንጂኛ የመከላከል መብቱማ መጠበቅ ያለበት ይሄ ያለው አገዛዝ ጸረ አማራ ነው ወደ ወዲህ ይልል
ምናልባት እዚህ ጋር አዳሉ ይሰማል
ይሰማል።
እሺ ምናልባት የትግል እንቅስቃሴ ምን ሰራል ምን መምሰራልበት ማለት የህዝብ ትግል ምን መምሰራልበት ለምሳሌ የህወሓት ደጋፊዎች ድሮ አገነስ የህዝብ ነበሩ ወይም ደግሞ ከብዙ ሆኖ ህዝብ አገነስ ነበሩ የህወሓት ደጋፊዎች ዛሬ ላይ ደግሞ የኦህዴድ ደጋፊዎች ወይም ደግሞ የአብይ ደጋፊዎች ደግሞ ከሌላው ህዝብ ተቃር ነው ያሉ እና ይህ አካሄድ ምን ድረስ ያደርሳል የህዝብ እስቴ ትግል አካሄድ ምን መሆን አለበት ማለትም ትናንትና የነበረው የውሃት የደጋፊዎች እንትን ኮፒ ነው እያደረገ ያለው የኦህዴድ ደጋፊዎችን ማለት ነው ወይም ደግሞ አብይን የሚደግፉ እና ከዚህ ደረጃ አንጻር የትግል እንቅስቃሴው ምን መምሰል አለበት ገፋም ሲሉ ደግሞ ምናልባት ኢህአፓም እየተነሳበት ኢህአፓ ስም ማጠርሸት ከሚደረግበት አንዱ የአማራ ጥላቻም አለበት የሚባል ነገር አለ። ክስ ማለት ነው እንደ ክስ የሚያቀርቡት ነገር አለ። በእሱ ላይ አያይዘው የሚመልሱት ነገር ካለ
ማንኛውም እንትን አገሪቱ በዘር ደረጃ
ሰን ሶስተኛ ክፍል በሃሙስ ምሽት ፕሮግራማችን ይዘን እንቀርባለን።